Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም፣ እንደምናመሻችሁ። በዛሬው የጋቢና ጉዞ የግንቦት ሰባት ከፍተኛ አመራሮችን ከእስር የፈታው የኢትዮጵያ መንግስት በዚህ ድርጅት እንዲሁም በኦነግና ኦብነግ ላይ በፓርላማ ያስተላለፈውን የአሸባሪነት ፍረጃ አላነሳም። ቀጣዩ የፖለቲካ ሂደት ምን ሊሆን እንደሚችልም ግልጽ አይደለም ሲሉ የተቃዋሚው የኦፌኮ መሪ ዶክተር መረራ ጉዲና ተናገሩ።
ኦብነግም የኦነግም የመጀመሪያ ጊዜ አይደለም። ምናልባት ይህን ያክል በተወሰነ ደረጃ ሄደው ግንቦት ሰባት ጋር አዲስ ሊሆን ይችላል፣ ግን ከሌሎቹ ጋር አዲስ አይደለም። ስለዚህ ከዚህ በፊትም በተደጋጋሚ እዛ ደርሶ ወደኋላ ይሄድ አለ።
በጉዳዩ ላይ ሰፋ ያለ ዘገባ ይዘናል። ቀጣዩ ደግሞ በአውሮፓ ለትምህርት የተላኩ ኢትዮጵያውያን መምህራንና ተማሪዎች የገጠማቸውን ፈተና ይሆናል።
ገና ከመጣን ጀምሮ እስካሁን ድረስ ምንም መፍትሄ አላገኘንም። በተመሳሳይ ችግር እያለፍን ያለ ነው።
እዚህ የመጡት 2 ዓመት የኖሩት ልጆች ከኢትዮጵያ ገዝተው በመጡት ሱሪ ነው 2 ዓመት ያሉት። እኛ ኢትዮጵያ ብንኖር እኮ አትሊስት ሱሪ መቀየሪያ አናጣም።
ከተማሪዎቹ ነው የሰማነው። ችግራቸውን ለመረዳት የኢትዮጵያ ትምህርት ሚኒስቴር ወደ ስፍራው ወኪሎች ልኮ ቢያጣራም ምላሽ አልሰጠንም ይላሉ የትምህርት ሚኒስቴር ባለስልጣናት። የሚከተለው ምላሽ ሰጥተዋል።
ትምህርት ሚኒስቴር ጥያቄ ያቀርባል ለጠቅላይ ሚኒስትር ጽህፈት ቤት። ጠቅላይ ሚኒስትር ጽህፈት ቤት በጀት እንዲያዝ ለፋይናንስ ለገንዘብ ሚኒስቴር ያሳውቃል። ገንዘብ ሚኒስቴር አው በጀት እያለው ስለዚህ ለተማሪዎቹ ከዚህ ጊዜ ጀምሮ ገንዘብ ይላክላቸው ብሎ መስቀድ ያስፈልጋልም።
ተማሪዎቹ እንደሚሉት ይሄ እስኪወሰን ድረስ ሱሪያችን አለቀ እያሉ ነው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ካሉት የምሽቱ ዜናዎች ጋር ተመልሰን መጥተናል። ዚምባብዌ እንደ አውሮፓውያን አቆጣጠር በመጪው ሐምሌ 30 ቀን ሀገር አቀፍ ምርጫዎች ታካሂዳለች። ምርጫው ታዲያ የበርካታ ዓመታት ፕሬዚዳንቷ የነበሩት ሮበርት ሙጋቤ ባለፈው ህዳር ከስልጣን ከተወገዱ ወዲህ የመጀመሪያ ይሆናል። የአሁኑ ፕሬዚዳንት ኤመርሰን ሞንዋንጋ ባወጡት መግለጫ ሐምሌ 30 ቀን ፕሬዚዳንቱ የብሔራዊ ምክር ቤት አባላት የምርጫ አማካሪዎች የሚመርጡበት እለት ይሆናል ማለታቸው ተጠቅሷል። በምርጫው የሚስተር ሙጋቤ ምክትል የነበሩት የ75 ዓመቱ ምንዋንጋም ለረጅም ጊዜ ስልጣን ላይ የቆየው ዛኑ ፒኤፍ ፓርቲን ወክለው የዋና ተቃዋሚ ፓርቲ የዴሞክራሲው ለውጥ ንቅናቄ መሪ ኔልሰን ቻሚሳ ጋር ይወያያሉ።
ዩናይትድ ስቴትስ ከሀገር የሚገቡ እቃዎች ላይ የገዘፈ ቀረጥ ለመጣል ያላትን እቅድ ስራ ላይ ካዋለች አጸፋውን እመልሳለሁ ስትል ቻይና አስጠነቀቀች። ከቻይና የሚገቡ ከፍ ያለ የኢንዱስትሪ ቴክኖሎጂ ይዘት ባላቸው እቃዎች ውስጥ 50 ቢሊዮን ዶላርሱ ላይ የ25 ከመቶ ቀረጥ ለማስከፈል እቅድ እንዳለው የፕሬዚዳንት ትራምፕ አስተዳደር ትናንት ባወጣው መግለጫ አስታውቋል። ይህ እርምጃ የሚወሰደው ቻይና በቴክኖሎጂ ልውውጥ፣ በአይምሮ ውጤት ባለቤትነት፣ በአዲስ እውቀት ፈጠራ ረገድ በምትከተለው አሰራር ምክንያት ነው ሲል የትራምፕ አስተዳደር አስታውቋል።
በአፍጋኒስታን ዋና ከተማ ካቡል በሀገር አስተዳደር ሚኒስቴር ደጃፍ ዛሬ ረቡዕ በደረሰ ጥቃት አንድ የሀገሪቱ ፖሊስ መገደሉ ተገለጸ። ቦምብ የተጠመደበት መኪና በሚኒስቴር መስሪያ ቤቱ ግቢ ደጃፍ ላይ የሚገኘውን የጸጥታ ፍተሻ ቦታ ጥሶ ከገባ በኋላ ታጣቂዎች ግቢውን ሲወሩ የጥበቃ አባላት ተኩስ ከፍተው መልሰዋቸዋል። የሚኒስትሩ ቃል አቀባይ እንዳሉት በጥቃቱ 5 ሰዎች ቆስለዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን ባይኖርም ታሊባን ካቡል ውስጥ በዩናይትድ ስቴትስ በሚደገፈው መንግስት ላይ ጥቃት እፈጽማለሁ ብሎ ሲዝት መቆየቱ ይታወሳል።
በስተመጨረሻ ዩክሬን ዋና ከተማ ኪየቭ ውስጥ በታጣቂ ጥይት ተገደለ የተባለው የክሬምሊን ነቃፊ ሩሲያዊ ጋዜጠኛ አርካዲ ባብቼንኮ በሕይወት መኖሩን የዩክሬን የደህንነት አገልግሎት ኃላፊ ተናገሩ። ጋዜጠኛው ትናንት ማክሰኞ ኪየቭ በሚገኝ ሕንፃ ላይ ባለመኖሪያ ቤቱ ተገደለ ሲሉ ያስታወቁት የዩክሬን ባለስልጣናት ነበሩ። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ስናልፍ የግንቦት ሰባት ከፍተኛ አመራሮችን ከእስር የፈታው የኢትዮጵያ መንግስት በዚህ ድርጅት እንደዚሁም በኦነግና ኦብነግ ላይ በፓርላማ ያስተላለፈውን የአሸባሪነት ፍረጃ አላነሳም። ቀጣዩ የፖለቲካ ሂደት ምን ሊሆን እንደሚችል ግልጽ አይደለም ይለናል እስክንድር ፍሬው ከአዲስ አበባ በላከው ዘገባ።
ካለፈው ጥር ጀምሮ የፖለቲካ መሪዎችን፣ ጋዜጠኞችንና ሌሎች ታሳሪዎችን መፍታት የጀመረው የኢትዮጵያ መንግስት ከሀገር ውስጥ ድርጅቶች ተነስቶ የውጮቹንም ጉዳይ እየተመለከተ ነው። እነሆ እስካሁን በሺዎች የሚቆጠሩ ዜጎች ከእስር ተፈተዋል። በሀገር ውስጥ ከሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በውጭ ሀገር ውስጥ ከሚንቀሳቀሰው የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ ድረስ ያሉት ከቃሊቲ እስር ቤት ወጥተዋል። ማስረጃና መረጃ ለማሰባሰብ በሂደት ላይ በነበረ የሽብር መዝገብ ተካተው የነበሩት የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ክስም ተቋርጧል። መንግስት ያሸባሪ ሚዲያ በሚል በተደጋጋሚ ሲጠቅሳቸው የቆዩትና በዚሁ የሽብር መዝገብ ተካተው የነበሩት ኢሳትና ኦኤምኤን ክስም እንደዚሁ ተቋርጧል። የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ አቶ ጃዋር መሐመድም ክሳቸው ከተቋረጠው መካከል ናቸው። በተለይ የግንቦት ሰባት የኦብነግና የኦነግ ጉዳይ ግን ከፍርድ ቤት ጋር ብቻ የተያያዘ አይደለም። እነዚህ ድርጅቶች በኢትዮጵያ ፓርላማን በአሸባሪነት ተፈርጀዋል። ሰሞኑን ይፋ የተደረገውን ይቅርታና ክስ ማቋረጥ ተከትሎ ይህ ፍረጃ ሊነሳ ስለመቻሉ ግን እየታየ ፍንጭ የለም። የፌዴራል ጠቅላይ አቃቤ ሕግም ፍረጃውን ለማንሳት እንቅስቃሴ ስለመኖሩ መረጃ እንደሌለውን ያስታወቀው ይህ የመንግስትና የፓርላማው ስልጣን ነው ብለዋል የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋዬ አለም ነው። በመንግስት ከታመነበት ሽብርን ጨምሮ የተለያዩ ጉዳዮች ሊታዩ እንደሚችሉ የይቅርታ መመሪያው እንደሚፈቅድ ቃል አቀባዩ አስታውሰዋል። አቶ አንዳርጋቸው የተፈቱትም በዚህ መመሪያ መሰረት ነው ብለዋል። እናም ሶስቱን የፖለቲካ ድርጅቶች በሽብርተኝነት የፈረጀው የፓርላማ ውሳኔ ስለመነሳቱ ግልጽ የሆነ ምልክት የለም። በተለይ የአዲሱ ጠቅላይ ሚኒስትር ጥረቶች ተስፋ ሰጪ መሆናቸውን የሚገልጹት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳታፊ ለሆነ ብሔራዊ እርቅ ስለመነሳታቸው ግን ግልጽ አይደለም ይላሉ።
ሀገሪቷ እጅግ በጣም ወሳኝ የሆነ መስቀለኛ መንገድ ላይ ናት። አዲሱ ጠቅላይ ሚኒስትር በተግባር የተባላላቀ ነጋሪ ቢሆን እየሞከረ ያለው እስረኞችን የመፍታቱ ነው። ከጥሩ ንግግር ቀጥሎ ያለው እሱ ነው። ብዙ ነገሮች ይቀራሉ። ለምሳሌ ብሔራዊ እርቅ ወይም መግባባት የሚባለው ሁሉም ፖለቲካ ኃይሎች እያጠቃለለ ነው ወይ? ገና ያልተመለሰ ጥያቄ ነው። አጀንዳ ተይዞ ንግግር ድርድር ተጀምራል ወይ? እኔ እስከማውቀው ድረስ አልተጀመረም። መጀመሪያ ሁሉን የሚያጠቃልል ብሔራዊ እርቅ መንገድና መግባባት መንገድ ተይዟል አልተያዘም? መልስ ያላገኘ ነው።
ዶክተር መረራ እንግዲህ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ እንዲፈቱ መወሰኑ ሶስት ፓርቲዎች ኢትዮጵያ ውስጥ የኢትዮጵያ ፓርቲዎች ማለት ነው፣ ግንቦት ሰባት፣ ኦነግና ኦብነግ በአሸባሪነት መፈረጃቸው ይታወቃል በኢትዮጵያ ፓርላማ። እነዛን ሁሉ እንደገና እስከማየት ውሳኔውን በአሸባሪነት የመፈረጁን ጭምር እና ፓርቲዎቹ ሀገር ውስጥ ገብተው እንዲንቀሳቀሱ እስከ ማስቻል እንድምታ ያለው ነው ለእርሶ ሲሰሙት ይህንን ነው ወይስ አንድን የፖለቲካ መሪ የመፍታት ብቻ ነው?
እኔ በዛ መሀል ነው አንድ የፖለቲካ መሪ መፍታት ብቻ ነው ብሎ መውሰዱም አሁን ባለው ሁኔታ አቶ አንዳርጋቸውም ብቻ ሳይሆን ብዙዎቻችን ተፈትናል በጎ ጅምር ነው፣ ምንም ጥያቄ የለው። ነገር ግን ከዚህ ያለፈ ለመሄዱ ያስቸግራል ነው። ለምሳሌ አንተ ፖለቲካ ድርጅቶችን አነሳ። ብዙ ጊዜ የኢትዮጵያ መንግስት ሲቸገር ከኦነግ ጋር ድርድር ይጀምራል። እስከ አውሮፓ እስከ ምን ድረስ እየሄደ ኖርዌይ ትዝለኛል፣ እዚህ ጀርመኒም አንዳንድ ቦታዎች ሄድና ይደራደራል። ከዛ መሰረት እንትኑ ወሳኝ ነጥብ ሲነሳ ወይ መሳሪያ አስቀምጣችሁ ግቡ ወይ ህገ መንግስቱን በአደባባይ ተቀብለናል ብላችሁ አውጃችሁ ካልመጣችሁ የሚል ቅድመ ሁኔታዎችን ያነሳና በዛው ድርድሩ ይፈርሳል። አንድ ጊዜ አይደለም ከዛ በላይ ማለት ነው። ኦብነግ የሚባለው ብዙ ማነው የኦጋዴን ነጻ አውጪ ግንባር ጋር ብዙ ጊዜ በምስጢርም በግልጽም ድርድሮ ሲካሄዱ ነበር። ከዛ በኋላ እንደመጨረሻ ላይ ኦነግ ማዮግነግ ባለስልጣን ከኬንያ ተጠልፎ ተወሰደብን ብሎ ያሉ ነው። ከተስማሙም በኋላ ማለት ነው አንዳንዶቹ መጥቶ ኢትዮጵያ ሆቴልም ከተስተናገዱ እንድንጋሉ በኋላ እንደገና ደግሞ ሲፈርስ ነው የምናየው። ከኬንያ ድረስ መጣልፎ እንትኔማክ እንደራደረብሉ ብሎ መተዘራድሮም የተወሰነ ውሳኔ ላይም ደርሰናል ከተባለ ደግሞ ያም እንደገና መልሶ ይፈርሳል። ስለዚህ ኦብነግም የኦነግም የመጀመሪያ ጊዜ አይደለም። ምናልባት ይሄን ያክል በተወሰነ ደረጃ ሄዶ ግንቦት ሰባት ጋር አዲስ ሊሆን ይችላል፣ ግን ከሌሎቹ ጋር አዲስ አይደለም። ስለዚህ ከዚህ በፊትም በተደጋጋሚ እዛ ደርሶ ወደኋላ ይሄዳል።
ወደ ኋላ ለመልሰው ዶክተር መረራ የኢሃድግ ስራ አስፈጻሚ ኮሚቴ ከታህሳስ 3 ቀን ጀምሮ ለ17 ቀናት ከተሰበሰበ በኋላ ነው መጀመሪያ የፖለቲካ መሪዎችን ጨምሮ ሌሎችን እስረኞች ለአፍታት ይወሰነው። እርሶ ያ ውሳኔ እዚህ ደረጃ ይደርሳል ብለው ገምተው ነበር? ለምሳሌ ከዛው ውሳኔ በኋላ እንግዲህ በሾዎች የሚቆጠሩ ናቸው የተፈቱት። ይሄው አሁን የግንቦት ሰባት ከፍተኛ አመራር ላይ ደርሷል መፍታቱ። እርግጥ የሚቀሩ አሉ ብለዋል እርሶ በርካታ ነው ወይስ ያዲሱ ጠቅላይ ሚኒስትር ተጨማሪ ግፊት ተነሳሽነት ነው ሌሎች በረካቶች እንዲፈቱ ያደረገው? በርሶምነት የቱ ላይ ነው ሚዛኑ?
እኔ ሁለቱም ሊሆን ይችላል። ጠቅላይ ሚኒስትሩ እንግዲህ የሚናገራቸው ነገሮች ወደ ስራ ለመተርጎም ጥረት ማድረጉ እንዳለ መገመት ይቻላል ከሚናገራቸው ከሚሞክራቸው ነገሮች። ነገር ግን የህዝብም ተራ ሰው ጨምሮ የፖለቲካ ኃይሎች ብቻ ሳይሆኑ ኢህአዴግ የተናገረውን ኢህአዴግ መሪዎች የተናገሩት ስራ ላይ ካላዋሉ የሚለው የአንድ ሰው የጥቂት ሰዎች የጥቂት ፖለቲካ ቡድኖች ሳይሆን በአጠቃላይ ህዝቡ እንኳን ተራው ዜጋ በኢትዮጵያ ሚዲያ እንኳን ሲጠየቅ እንግዲህ ስራ ላይ ካዋሉ ወደ ስራ ከለወጡ የሚለው እንደ መጽሐፍ ቅዱስ ወይም እንደ ቁርአን ይደጋገማል። ስለዚህ ዝም ብሎ አንዳንድ ነገሮችን አድርጎ ማለፉ አስቸጋሪ ስለሆነ ምናልባትም አንዳንድ አካባቢዎች እንደ ኦሮሚያ አይነቱ ለምሳሌ ምንም ጥያቄ የለውም እነ በቀሌ ገርባ ከኔ ኋላ ቀርቷል አንድ ወር አካባቢ ወደ በፍጥነት ወደ እንትን ማድረግ የሄዱት አመፅ እንደገና ተቀስቅሶ መንገድ ተዘግቶ ብዙ ችግሮች ከተፈጠሩ በኋላ በፍጥነት በይቅርታ ካልሆነ ሲሉ የነበረው ወደ እነሱንም አንዱ አለምንም ያለ ቅርታ ወደ መፍታት ወደ ሄደው። ስለዚህ ውስጥም ውጭም ግፊት ሊኖር ይችላል የሚል ግምት አለኝ። አንድ ነገር ግን አንዳርጋቸው አይነቱ ይፈታሉ የሚል ግን ስጋት ነበረኝ ማልዋሽም። ምክንያቱም ታውቁ እንደሆን የነበረው ጠቅላይ አቃቤ ሕግ ሲናገር ይፈታሉ ከተባሉ በኋላ ክራይቴሪያዎች የወጡ ይመስላሉ። መስፈርቶች ብሎ እንዲያደረገ ብሎ በተለይ አንዷ ለአንዳርጋቸው አይነቱ የወጣች ትመስለኝ ነበር። በተረጋጋሚ ህገ መንግስታዊ ስርዓቱን ለመናድ የሞከረ ሰው አይጨምር የሚል ነበረችበት ትዝላችሁ እንደሆነ። ያ በግልጽ ቋንቋ እኔ ለአንዳርጋቸው እሱን ለማቆየት ለማስቀረት የወጣ መስፈርት ተብሎ ነው እየተሰማኝ፣ እንደዛ ብዬ ነው በግምት የወሰድኩኝ። ስለዚህ እንዳርጋቸው ድረስ መድረሱ ማድረጉ እውነትም ትንሽ ከጠበቅ ነው በላይ ሄደዋል። ግን አሁንም ደግሞ ህዝቡ የሚጠይቀው ነው ሙሉ መልስ የለም፣ ሙሉ አልተመለሰም። አሁንም ቢሆን እስረኞች አንድም ሁለትም ይሁን ከዛ በላይ አሁንም በሺዎች አሉ። የፖለቲካ እስረኞች እንዲፈቱ ህዝቡ ይፈልጋል፣ ይጠይቃል፣ እየጠየቀ ነው። ኢህአዴግም እኔ ለአዲሱ በተለይ አዲሱ ጠቅላይ ሚኒስትር የሚሻለው በነካ እጃቸው ይህም ቢገላገሉት ይሻላል። ተጨማሪ እስረኞች እኮ እየመጡ ነው፣ ምን ጥያቄ የለም። አንዳንድ ቦታዎች እናያለን እንደዚህ በኮማንድ ፖስቱም በምንም ከዛም አልፎ ግድያዎችም ለምሳሌ አሉ ብዙ ቦታዎች ማለት ነው። ስለዚህ እነዚህን እስረኞች በሁለት ወር ፈተን ይጨርሳለን ከተባለ በኋላ በአምስት ወር እኔ ከተፈታው አምስት ወር እየሆነኝ ነው፣ እንዳውም አልፎኛል። በአምስት ወር ውስጥም በሁለት ወር ቃል የገባው ኢህአዴግ ፈቶ ኢህአዴግ መሪዎቹ ማለት ነው በአምስት ወርም ፈቶ መጨረስ አልቻሉ። ይሄ በጣም የተወሳሰበ ምን የሆነ እንትን የሆነ ችግር ኖሯቸው አይደለም። ለምሳሌ አሁን ቅድም ያልኩኝ ይሄ ማን ነው ከፍ ያለው ተፈራው የሚባለው ልጅ ማንንም እዚያ ያለው እስረኛም ማነው እስረኛ ተባቂዎች በሙሉ ያውቁታል።
አካል ጉዳተኛ ስለሆኑ ማለት ነው።
አዎ አካል ጉዳተኛ ስለሆኑ ሲታመሙ ምን ሲሆኑ እንዴ ሲሆኑ
ኦነግ ተጠርጥረው ታሰሩ ያሏቸው ነው የሚነግሩኝ።
እና እንደዚህ ያለው
ቃሊቲ ስንት አመት ነው የታሰሩት እሳቸው?
እንደሰማው ከ12 አመት ያላነሰ ነው።
በቃሊቲ ማለት ነው።
በቃሊቲ ሌሎች ነው በአጠቃላይ እስር ቤት ማዕከላዊም ነበር በተለያየ መጨረሻ ቃሊቲ። አሁን እንደዚህ ሲታይ ምንድነው የማጣት ጥያቄ አይደለም። ያና ክል ደግሞ ብዙ የተወሳሰበ ችግር ኖሮ አይመስለኝም። ግን ከልብ አንዳንድ አካባቢ ያሉትን እስረኞች ምናልባትም ኦሮሞ አካባቢ ያሉ እስረኞችን በተፈለገው መንገድ ለመፍታት መንግስት የተቸገረበት ይመስላል በኔ ግምት። ግን እነዚህ አይነቶቹን ጨምሮ ብሔራዊ እርቅ ካለ ብሔራዊ እርቅ ነው፣ ብሔራዊ መግባባት ከተባለ ብሔራዊ መግባባት ነው። በሁለት ማንነት መጫወት ለመንግስትም አይጠቅሙ። ይህንን ተገላግሎ ወደ ሌሎች ጉዳዮች ቢሄድ ይሻለዋል።
መገላገል ማለት ምን ማለት ነው?
ፈቶ መጨረስ
ምን በማድረግ በአጠቃላይ ምህረት ማወጅ ነው። ጠቅላይ ሚኒስትሩ የሚችሉት
ላይ በፖለቲካ ጉዳይ የታሰሩ በፖለቲካ ጉዳይ ፖለቲካ እስረኛ ማለት አደግ ይጨንቀዋል። ፖለቲካ እስረኛ አለኝ ብሎ ማለት ይጨንቀዋል። ዞሮ ዞሮ በዚህም ሆነ በዚህ በፖለቲካ ጉዳይ በፖለቲካ ነክ የታሰሩ ግለሰቦች የድርጅት አባሎች የሆኑ አልሆኑ ወደ ብሔራዊ መግባባት ቃል የገቡት በዛ መሰረት ስለሆነ ያንን አጠቃላይ ምህረት ቢያደርጉ ይገላግላሉ። ማን ቀረ፣ ማን ተፈታ፣ ማን እንደዚህ ሆነ፣ በየጊዜው አንድ ጥያቄ ሲፈታ ሌላ ጥያቄ ይዞ ህዝቡ እንትን ይላል። ከዛ ሁሉ ጭቅጭቅ ዞሮ ዞሮ ጉዳዩ የፖለቲካ እስረኛ ነው። በፖለቲካ ጉዳይ የታሰሩ ናቸው። በተለያየ መንገድ የመፍት ጥያቄ ጠይቆ የታሰሩ ናቸው። አንዴ ቢገላገሉ ይሻላል ማለት ነው። ለኢህአዴግም ለራሱ ማሰራር።
ዶክተር መረራ ወደ ሌላ ርዕስ ለመልሰውት ከዚሁም ጋር ይገናኛል። እርግጥ የቀድሞ የኦነግ የአሁኑ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ፣ ምክትላቸው አቶ ዲማ ነገው፣ ሌሎችም አዲስ አበባ ገብተዋል። እንዴት አዩት? መጀመሪያ እናንተን የእርስዎን የግሎትና የፓርቲዎትን አስተያየት በዚህ ላይ ይንገሩኝና ወደ ሌላ ጥያቄ ሄዳለሁ።
ወደ ሌላ ጥያቄ ብትሄድ ይሻላል። አንድ ነገር ብቻ ልነግር፣ መጥቶ ጠይቆናል። እዚህ ቢሮ መጥቶ ጠይቆናል። ሰላምታ
ሌንጮ መጥተው ለሰላምታ መጥተው ነበር።
ሌንጮም ሌሎቹም ሌሎች ሶስት ተባሎች በአራት አመራሮች መጥቶ ሰላም ብሎናል፣ ጠይቆናል። ከዛ ያለፈ ምንም የተሰራ ነገር የለም። እና ከዚህ ያለፈ ደግሞ አስተያየት ለመስጠት አልፈልግም፣ ድርጅታችንም አይፈልግም።
እንግዲህ አስተያየት አንሰጥም ስትሉ ከዛ በኋላ ከዛ ባለፈ ግንኙነት ውስጥ አይደለንም ያለ ነው እያሉኝ ነው። ሌሎች የተደረጉ ውይይቶች አብሮ ከመስራት አንጻር ሊሆን ይችላል። በአጠቃላይ
የሉም። እነሱም ገና እንደነገሩን አካባቢውን እያጠኑ ነው፣ እያዩ ነው። እኛም እዛ የሚያደርስ ነገር እና ዝግጅት የለንም። ዞሮ ዞሮ ሰላም ብሎናል። ከዚህ ያለፈ ስምምነት፣ ንግግር፣ ውይይት የለም።
እናም አቶ አንዳርጋቸው ቢፈቱም የዶክተር ብርሃኑ ክስ ቢቋረጥም ቀጣዩ የኢትዮጵያ የፖለቲካ አቅጣጫ ግልጽ አይደለም። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንደገለጹትም ከዚህ በኋላ የሚኖረውን የክንውኖች ቅደም ተከተል ማወቅ አይቻልም። እርሳቸው እንደሚሉት የኦነግ ኦብነግና ግንቦት ሰባት በሽብርተኝነት መፈረጅ ጉዳይ በቀጣይ የሚደረግ ድርድር አካል ሊሆን ይችላል። ከድርድሩ በፊትም ግን ውሳኔ ሊሰጥበት ይችላል ይላሉ። የፌዴራል ጠቅላይ አቃቤ ሕግ ለአሜሪካ ድምፅ እንደገለጸው ደግሞ ክስ በማቋረጥና ይቅርታ በማድረግ እስረኞችን የመፍታቱ ጉዳይ ይቀጥላል። ይህ የአንድ ጀንበር ስራ አይደለም ያሉት የዚህ ተቋም ቃል አቀባይ አቶ ተስፋ ያለም ነው። ከዚህ በኋላም ጉዳያቸው በየደረጃው እየተጣራ የሚፈቱ ዜጎች እንደሚኖሩ አረጋግጠዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሃንጋሪ የከፍተኛ ነጻ ትምህርት እድል አግኝተው ትምህርታቸውን በመከታተል ላይ የሚገኙ 28 ተማሪዎች የኢትዮጵያ መንግስት ለምግብና ለተለያዩ ወጪዎች መሸፈኛ የሚልክላቸውን ገንዘብ ወጪያቸውን መሸፈን እንዳልቻልና በከፍተኛ ችግር ላይ እንደሚገኙ ከዚህ ቀደም መዘገባችን ይታወሳል። የተማሪዎችን ችግር ለመረዳት ወደ ሃንጋሪ የተጓዙት የኢትዮጵያ ትምህርት ሚኒስቴር ተወካዮች የተማሪዎቹን ችግሮች ተመልክተው የሚመለከተው አካል ውሳኔውን እንዳሳወቁም ገልጸዋል። ተማሪዎቹ እስከ ዛሬ ለችግሮቻቸው መፍትሄ እንዳላገኙና በተስፋ መቁረጥ ውስጥ እንደሚገኙ ተናግረዋል። መስታወት አራጋው ዝርዝሩን ይዛለች። ለከፍተኛ ትምህርት በሃንጋሪ የሚገኙት 17 የማስተርስ ዲግሪና 12 የፒኤችዲ ተማሪዎች ሙሉ የትምህርት ወጪና የማደሪያ ክፍል ወጪ የሚሸፈነው በሃንጋሪ መንግስት አማካኝነት ነው። ለምግብና ለተለያዩ የትምህርት ቁሳቁሶች እንዲሁም ለመጓጓዣ የሚያወጡትን ለመሸፈን 150 ዩሮ በኢትዮጵያ ትምህርት ሚኒስቴር አማካኝነት እንደሚሰጣቸው ነው ተማሪዎቹ የገለጹልን። ነገር ግን ይህ ገንዘብ ወጪያቸውን መሸፈን እንዳልቻለና በችግር ላይ እንደሚገኙ ተማሪዎቹ ገልጸውልናል። ዘላለም ሀጎስ በኢንጂነሪንግ የማስተርስ ዲግሪ ትምህርቱን በሃንጋሪ በመከታተል ላይ ይገኛል። ለጥያቄዎቻችን አሁንም ምላሽ አላገኘንም ይላል።
ምን አይነት የኑሮ ሁኔታ ላይ እንዳለን ምን ችግር እንዳለ በሰፊው ለአንድ ሳምንት ያህል ጥናት አካሄደው ነው የተመለሱት። ከተመለሱ በኋላ ግን እስካሁን ድረስ ምን አይነት መፍትሄ ነው የሚገባው የሚለውን ምንም አይነት ሶሉሽን ማግኘት አልቻልንም። እስካሁንም ቀድሞ ለሁለት አመታት ያህል ገና ከመጣን ጀምሮ እስካሁን ድረስ ምንም መፍትሄ አላገኘንም። በተመሳሳይ ችግር እያለፍን ያለ ነው።
አየናቸው ኃይሉ በኢንጂነሪንግ የመጀመሪያ አመት የማስተርስ ዲግሪ ተማሪ ነው። የመንግስት ተወካዮች ችግሮቻችንን ለመታዘብ መምጣታቸው ለጊዜው እፎይታም ቢሰጠንም ከተጋረጠብን ችግር አንጻር የውሳኔው ጊዜ በጣም ረዝሞብናል በማለት ይናገራል።
አምና የተጀመረ ጉዳይ ነው። ሲቀጥል እስካሁን እየተጓተተ የመጣው አንዱ ሪዝን የነሱ ነው። ኢቭን እነዚህ ሰዎች ወደ ሃንጋሪ ሲመጡ ኦልሬዲ አመቱ ማለቁን ያውቃሉ። ለምን ላኳቸው? እኛ ያለንበትን ሁኔታ በጣም ከባድ እንደሆነ የሚያውቁ አይተዋል። ስለዚህ የሚያውቁ ከሆነ እኛ ስለ በጀት አመት አይደለም የምናስበው፣ እኛ በልቶ ስለማደር እና ተምሮ የመጣንበትን አላማ ስለማሳካት ነው እያሰብን ያለ ነው። የበጀት አመት ነው። አይ ነው ትልቅ የመንግስት ቢሮ ነው፣ በበጀት ነው የሚንቀሳቀሰው። ግን እኛ እዚህ ጋር አባውት ሰርቫይቫል ነው እየኖርን ያለ ነው። ስለዚህ እኔ ስለ በጀት ወር ስለ ሌላው ሀገር ከኛ የባሰም ሁኔታ ውስጥ ሊኖሩ ይችላል። ግን እንደ መንግስት እንደ ዜጋ እኛ ከዩኒቨርሲቲ መምህር ተብለን ተወዳድረን አልፈን ነው የመጣ ነው። እዚህ መተን ግን የምንኖርበት ኢትዮጵያ ውስጥ በጣም አይሮ ነው። በምን እንደማስረዳሽ በጣም የወረደ ላይፍ ነው እየኖርን ያለ ነው። እዚህ መተን የተሻለ ነገር ፍለጋ መተን እንዲህ የወረደ ላይፍ ላይ መኖር የለብንም። እዚህ የመጡት ሁለት አመት የኖሩት ልጆች ከኢትዮጵያ ገዝተው በመጡት ሱሪ ነው ሁለት አመት ያሉት። እኛ ኢትዮጵያ ብንኖር እኮ አትሊስት ሱሪ መቀየሪያ አናጣም። እኔ ለምሳሌ ልንገርሽ፣ 11 ኮርስ ነው በሴሚስተር የወሰድኩት። አምስቱንም ቀን ጠዋት ማታ እማራለሁ እስከ 2 ሰዓት ድረስ። የምማረው ደግሞ አንድ ቦታ አይደለም። አይሮ ነው እንግዲህ የሌላ ሀገር አላውቅም። እንዲህ የተለያየ ሶስት ካምፓስ ነው ያለው። አንዱ ጋር ተምረሽ ላይክ 30 ደቂቃ ተሰጥቶሽ አንዱ ጋር ነው የምትሄጂው ያለው። በቃ ቀኑን ሙሉ እንደዛ ተምረሽ መጥተሽ ምንም ኦልሞስት በቃ አንድ ስለ ትምህርቱ ይታሰባል፣ ሁለት ምን ሰርቼ ነው እንደ ሌላው ላይክ ወጥተን ከሾፕ ገዝተን ምን በላው አይነት ሁኔታ ውስጥ አይደለም ያለ ነው።
አቶ ምትኩ በሬቻ በትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድል ኃላፊ ናቸው። በሃንጋሪ ትምህርታቸውን በመከታተል ላይ የሚገኙት ተማሪዎች የሚገኙበትን ሁኔታ ለመከታተል ወደ ሃንጋሪ ከተላኩት የትምህርት ሚኒስቴር ተወካዮች መካከል አንዱ ናቸው።
ሃንጋሪ ላይ ያሉ ተማሪዎች ብቻ አይደሉም ከዚህ ከድጎማ ማለት ከኑሮ መደጎሚያ ጋር በተያያዘ ጥያቄ እያነሱ ያሉት። ሌሎችም አገር ያሉ ተማሪዎች አሉ። ኢንዶኔዥያ ያሉን፣ ህንድም ኮሪያም ያሉ ተማሪዎች አሉ። እነሱም ተመሳሳይ ጥያቄ ስላነሱ እኛ በሄድነው ደረጃ ሌላም ቲም ሌሎች ሀገሮች ላይ ሄዶ በተለይ ህንድ ላይ ሄዶ ከተማሪዎች የተነሳውን የመኖሪያ ድጎማ ጥያቄ አይቶ ልክ እኛ እንዳቀረብነው ሪፖርት እንዲያቀርብ በሚኒስትሩ ታዟል። ስለዚህ አሁን እየታሰበ ያለው እኛም የሰማነው ሪፖርታችንን ካቀረብን በኋላ ለሃንጋሪ ተማሪዎች ብቻ የድጎማ ጥያቄ ጠቅላይ ሚኒስትር ጽሕፈት ቤት ከምናስፈቅድ ሌሎችም ሀገሮች ላይ ተማሪዎች ያነሱትን አጠቃላይ ጥያቄ ጥናት መሰረት አድርገን ብናቀርብና ከሚቀጥለው አመት ማለትም በ2011 የትምህርት ዘመን ላይ ድጎማ ብናደርግ ይሻላል የሚል ነው የተነሳው። አሁን ተከልክለዋል ማለት አይደለም። ለምን የዚህ የ2010 ዓ.ም አልተሰጠንም አልተከፈለንም? በተለይ ዘንድሮ ግራጁዌት የሚያደርጉ ተማሪዎች አሉ። ምናልባት ከአንድ ወር ከሁለት ወር በኋላ እነሱ ላይ መድረስ ባለመቻሉ ካልሆነ በስተቀር የሚቀጥለው አመት ላይ በትምህርት ላይ የሚገኙ ተማሪዎች ግን ያው በትምህርት ሚኒስቴር የሚወሰነው የድጎማ ገንዘብ ግን ያገኛሉ ብዬ አምናለሁ።
በዚሁ በሃንጋሪ የፒኤችዲ ኢትዮጵያውያን ተማሪዎች በገንዘብ ምክንያት የተለያዩ ችግሮች ላይ እንደወደቁ ነግረውን ነበር።
ተቸግረዋል ብለን የመጨረሻ ምዳኔ ላይ ደረስነው። በማስተርስ ፕሮግራም የተላኩት ተማሪዎች የሚሰጣቸው ገንዘብ አነስተኛ መሆን ነው። ፒኤችዲ ተማሪዎች ለኮንፈረንስ ሲሄዱ በጀትም ቢያዝላቸው ፕሮፖዛል ቀርቦ መስጠቱም ነው የነገሩን። ስለዚህ አሁን እያሳሰረን ያለን የፒኤችዲ ተማሪዎች ሳይሆኑ በሁለተኛ ዲግሪ ለማስተርስ ፕሮግራም የሄዱ ተማሪዎች የሚሰጣቸው ገንዘብ ትንሽ በመሆኑ እዛ ያለውን የኑሮ ሁኔታ ሊቋቋሙ እንደማይችሉ የእኛ ሪፖርት ያመላክታል። ስለዚህ ማገዝ ካለብን የማስተርስ ፕሮግራም ተማሪዎች እርግጥ አናግዝም አይደለም የፒኤችዲ ተማሪዎችን ሁለቱንም ልናግዝ በምንችልበት መልኩ ነው ሪፖርቱ የቀረበው። ስለዚህ አሁን ለተማሪዎቹ ምናልባት ወደ እናንተ የተመለሰው ጥያቄ እንደሚመስለኝ የዘንድሮ ዓመት ወደ ኋላ ከሐምሌ አንድ ጀምሮ ባክቴይል እንዲኖረን ይገባል የሚል ሀሳብ ነበራቸው። እኛም ይሆናል ብለን አስበን ነበር። ግን ዞሮ ዞሮ እኛ ያሰብነው ሳይሆን አመራሩ ደግሞ ሀገሪቷ የገንዘብ አቅም ከሌሎችም አካባቢ የተነሱትን የተማሪዎች ጥያቄ አብሮ ለመመለስ በመፈለግ ሌላ የቲም ሌላ አገር ልኮ የዛ ቲም ሪፖርትን ቀርቧል። ለዚህ እርግጠኛ ነኝ ከሚቀጥለው ዓመት ጀምሮ ግን በትምህርት ላይ የሚገኙ ተማሪዎች ለተማሪዎች ድጋፍ የሚሰጥ ይመስለኛል።
ተማሪዎቹ እንግዲህ መፍትሄው እንደዘገየባቸው ነው የሚናገሩት።
በጀትም የሚጠየቀው ዓመቱ ከመግባቱ በፊት ነው። መሀል ላይ ምናልባት የተረፈ ገንዘብ ካለ ወደዚህ ማስተላለፍ የሚቻል ከሆነ ብለን ነው እኛም የሞከርነው እንጂ የነዚህ ልጆች ጉዳይ እኮ ሳይሆን አሁን ወደ ግንቦት አካባቢ ነው። ግንቦትና ሰኔ መጭ ሰኔ 30 ነው የ2010 የበጀት ዓመት የሚያልቀው። ስለዚህ አሁን በጀት የምንጠይቀው አንደኛ በጀቱ ቀለል አይደለም። ጠቅላይ ሚኒስትር ጽሕፈት ቤት ሄዶ ተፈቅዶ ገንዘብ ሚኒስቴር ገንዘብ እንዳለ ያረጋግጦ ከዛ ይሁንታ ሲያገኝ ነው ለተማሪዎቹ ድጎማ ገንዘብ ይላክ የሚባለው እና እነዚህ ፕሮሲጀሮች መጠበቅ የግድ ነው። ልጆቹ ያልገባቸው ወዲያውኑ ውሳኔ የሚሰጥበት ውሳኔ የትምህርት ሚኒስቴር ብቻ እንደሆነም ያስባሉ ይመስለኛል። ስለዚህ ውሳኔው የሶስት አካል ነው። ትምህርት ሚኒስቴር ጥያቄ ያቀርባል ለጠቅላይ ሚኒስትር ጽሕፈት ቤት። ጠቅላይ ሚኒስትር ጽሕፈት ቤት በጀት እንዲያዝ ለፋይናንስ ማን ለገንዘብ ሚኒስቴር ያሳውቃል። ገንዘብ ሚኒስቴር አዎ በጀት ይዣለሁ፣ ስለዚህ ለተማሪዎቹ ከዚህን ጊዜ ጀምሮ ገንዘብ ይላክላቸው ብሎ መስቀድ ያስፈልጋልን። ይሄን ለማድረግ ያው ጊዜ ወስዷል።
ከዚህ ቀደም በኢትዮጵያ ትምህርት ሚኒስቴር አማካኝነት የውጭ ሀገር የከፍተኛ የትምህርት እድሎችን ያገኙ ኢትዮጵያውያን ላሉባቸው ፈተናዎች መፍትሄ እንደተሰጠና በቅርቡም በሃንጋሪ የሚገኙት ተማሪዎች ለችግሮቻቸው እልባት ያገኛሉ ብለው ተስፋ እንደሚያደርጉ በትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድል ኃላፊ አቶ ምትኩ በሬቻ በመጨረሻ ገልጸውልናል። ሰላም ነው ፍቅር ነው ባለም እንዳላለ ዜናም በይፋ ልቤ አስተባበለ የሰው ልጅ ተነስቶ ይሁን ስሙ ጠርቶ ከፈዘን ስደት ጦርነቱ ችግር ረሃቡ ርዛቱ ይበጀን ምንድን ነው አለም ጭንቀት ላይ ነው ለዚህ ሁሉ ችግር መፍትሄና ምክር ከዚህ በማስከተል ትዘል ከሪፖርተር ለዝርዝሮ ይዘርብሮክ ለለኛው ዜና ችግር ዋነኛ ነው መስፈርት አዋጅ አዋጅ ሰዓቱ ደረሰ ካለ ፍቅር ከነዘበት ልብነትን ይዞ ሲዘል ጎልቶ ተስፋ በርቶ ሲደም እንደሚለው ክብር ቃሉ እምነት ተስፋ ፍቅር ጸንተው ለዘላለም ይኖራሉ ከሁሉም ግን ፍቅር ይልቃል መሰረት ነው ለሁሉ ቀጥስ ካረጋል ይታግሳል ሁሉን አልፋል ያሸንፋል ሰላም እንጂ ሰው ልጅ መኞቱ ዜናችን ሰላም መዘገብ ነበረ ስራችን የዜና ኢኮኖሚ የስፖርታችን ወሬ ስለ ፍቅር ብቻ ይሆን ነበር ዛሬ ዜና ዜና ሰበር ዜና ስለ ፍቅር ብቻ ነበር ሰላም ሰላም ሁሌም ሰላም በምድራችን ይስፈን ባለም የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ይህንን ዜማ ደግሞ የመረጠልን ዲጄ ፋትስዌል ቢን ዜማ ላሰማ ይላል። እናመሰግነዋለን። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። ሀሽታግ ጋቢና ቪኦኤን በመጠቀም ሁልጊዜ አስተያየቶቻችሁን ስጡን
አድርሱን። ስናስተናግዳችሁ ያመሸነው ደግሞ እኔ ጽዮን ግርማና
እኔ ደግሞ ሄኖክ ሰማእግዜር ነኝ። ሞክቢል ያበረው ነው ዝግጅታችንን በቴክኒክ የመራው። መልካም ምሽት።
ሜትሮሎጂ ዘገባው ሚስተር ብሎ
የመወደድ ሞቃት አየር ከጨመረ በዚች ምድር እንኳ ድርቅ ተከስቶ መጠላላ በራ ሞቶ ሰላም ሰፍቶ ችግር ጠፍቶ መልካምነት ደግሞ ሰማይ ፍቅር ይዘንባል ባለማችን ቦታዎች ላይ
ዘንባል ፍቅን ዝሩ የጥላቻ ስር ነቃቅለን የበግነት ዛፍ ካበቀን ጭንቀት በጣም ይከንሳል ደስታ ነቅሶ ያሸንፋል የሰላሙ ምጣኔ ሀብት ይጨምራል ሱፐርሰስ
ዳምን
ዜናውና አርስተ ዜናችን ስራ መዘገብ ነበረ ስራችን የዜና ኢኮኖሚ የስፖርታችን ወሬ ስለ ፍቅር ብቻ ይሆን ነበር ዛሬ
ዜና ዜና ሰበር ዜና ስለ ፍቅር ብቻ ነዋ ሰላም ሰላም ሁሌም ሰላም በምድራችን ይስፈን ባለም